የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 16 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችንን ጀመረን።
ኢትዮጵያና ቻይና ብድርን ተራዶንና ለማትን የሚመለከቱ አብረታች መግባባቶች ላይ መድረሳቸውን በቻይና ኢትዮጵያ አምባሳደር ተሾመ ቶጋ ገለጹ።
ከዚህ በፊት የኮመርሻል ብድር የነበረው ወደ ኮንሴሽናል ብድር ተቀይሯል። የፎይታ ጊዜ ይኖረዋል። እንደዚሁም ደግሞ የሚከፈልበት ጊዜ የተራዘመ ይሆናል።
በሌላ በኩል ቻይናና ኢትዮጵያ ያደረጉትን የዕዳ ማራዘም ስምምነት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክሬታሪያት አቶ ንጉሱ ጥላሁን አብራርተዋል።
በዚህም በ10 አመት ይከፈል የነበረው ብድር ወደ 30 አመት እንዲራዘም ስምምነት ላይ ተደርሷል።
ሁሉንም በዝርዝር ዘገባችን ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉ። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያል።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሜክሲኮ አዲስ ፍልሰተኞች ጥገኝነት ለመጠየቅ ወደ አሜሪካ እንዳይገቡ በመከልከል ተግባር በቂ ጥረት አላደረገችም በማለት በአዲስ መልክ እየነቀፏት ነው። በተጨማሪም የሜክሲኮ ወታደሮች በቅርቡ ድንበሩ ላይ ባሉ የአሜሪካ ወታደሮች ላይ ጠመንጃ ወድረዋል ሲሉም ነቅፈዋል። ከ20ሺ በላይ የሚሆኑ ፍልሰተኞች በሜክሲኮ በኩል አልፈዋል። ቁጥራቸው በሜክሲኮ ተቀንሷል፣ ነገር ግን አሁንም ቢሆን እየመጡ ነው ሲሉ ፕሬዚዳንቱ በትዊተር አማረዋል። ሜክሲኮ የተቀሩትን መያዝ ይኖርባታል፣ አለበለዚያ ግን በዛ በኩል ያለውን ድንበር ለመዝጋትና ወታደራዊ ኃይል ለመመደብ እንገደዳለን ብለዋል።
ወደ 90 ከመቶ የሚጠቁ ግብጻውያን መራጮች የፕሬዝዳንት አብዱል ፈታህ አልሲሲን አገዛዝ እንደ አውሮፓውያን አቆጣጠር እስከ 2030 ዓመተ ምህረት ሊያራዝም የሚችል የህገ መንግስት ለውጥን ደግፈዋል። ለተጨማሪ 11 ዓመታት ማለት ነው። የግብጽ የብሔራዊ ምርጫ ኮሚሽን ኃላፊ ዳኛ ላሽን ኢብራሂም ሶሊማን ለህዝብ ውሳኔውን ውጤት ትላንት አስታውቀዋል። ህዝበ ውሳኔውን ያጸደቁት ሰዎች ብዛት 23,416,741 ሲሆኑ 88.3 ከ83 ከመቶን ይወክላሉ። የህገ መንግስቱን ለውጥ የተቃወሙት 2,945,880 ናቸው። ይህ ማለት 11.17 ከመቶ ይሆናሉ ብለዋል። ውጤቱ ትላንት ይፋ ከተደረገ በኋላ ሲሲ የሀገሪቱን ህዝብ በትዊተር አመስግነዋል። ተቃዋሚ አክቲቪስቶች ግን መንግስት ህዝቡ በሱ ፍላጎት መሰረት ድምጽ እንዲሰጥ ጫና አድርጎበታል ብለዋል።
በደቡብ ሱዳን ወደሚገኘው ፋንጋክ ክፍለ ግዛት ያመራ የነበረ ብዙ የምግብ ረዴት የጫነ ጀልባ ባለፈው ሁድ ተገልብጦ መስመጡን አንድ ጀልባ ሰራተኞች ማህበር ባለስልጣን ለአሜሪካ ድምጽ ሬዲዮ ተናግረዋል። ጀልባው ከተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም የተላከ ረዴት ጭኖ በጃንግላይ ክፍለ ግዛት በሚገኘው ቦር ወደ ፋንጋክ ክፍለ ግዛት ሲጓዝ በናይል ወንዝ ተገልብጦ እንደሰመጠ ቦር ያለው የጃንግላይ የጀልባ ሰራተኛ ዋና ጻፊ ኤሌጂያ ቻንግቦር ጠቁመዋል። ጉዳቱ ደርሶ እንደሆነ አልተገለጸም። ጀልባው መጫን የሚገባው 80 ሜትሪክ ቶን ብቻ ሆኖ ሳለ የጫነው ግን 90 ሜትሪክ ቶን ረዳይት እንደነበረ ታውቋል።
የኢራን ፕሬዝዳንት ሐሰን ሮሃኒ ሀገራቸው የዩናይትድ ስቴትስን ማዕቀብ መቋቋም አለባት፣ ምክንያቱም ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከእስላማዊው ሪፐብሊክ ጋር በበጎ የመደራደር አላማ ስለሌላቸው ብለዋል። ዩናይትድ ስቴትስ በያዝነው ሳምንት በኢራን የነዳጅ ዘይት አቅርቦት ላይ ማዕቀብ ካጠበቀች ወዲህ የኢራኑ መሪ ስለ ጉዳዩ ሲናገሩ ለመጀመሪያ ጊዜ ነው። ዩናይትድ ስቴትስ የመደራደር ፍላጎት የላትም፣ የምትወስዳቸው እርምጃዎች አላማም ኢራንን ለመስበር ነው ሲሉ ተናግረዋል። አሁን ያለን አማራጭ መቋቋም በመሆኑ ኢራን ዩናይትድ ስቴትስ በወሰደችው እርምጃ እንድትጸጸት ማድረግ ይኖርባታል ሲሉ ማስመረውበታል። የትራምፕ አስተዳደር አንዳንድ ሀገሮች ከኢራን ነዳጅ ዘይት እንዲያስገቡ ከማዕቀብ ነጻ ያደርጋቸው የነበረውን ውሳኔ ማንስቷል። በዛም ላይ ዩናይትድ ስቴትስ የኢራን እስላማዊ አብዮታዊ ዘብን በአሸባሪነት በመፈረጅ በቴህራን ላይ ጫናውን አባብሰዋለች። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈው የጋቢና ፌስ ግሽታችን ይቀጥላል። ወደ ቀዳሚውና ዛሬ አነጋጋሪ ወደ ሆነው አጀንዳ ወደ ያዘው ዘገባችን ነው የምናልፈው። ከ100 በላይ ሀገራት የሚሳተፉበት የቻይናው የመቀነትና ጎዳና ጉባኤ ቤልት ኤንድ ሮድ ፎረም በነገው ዕለት በቤጂንግ ከተማ ይጀመራል ተብሎ ይጠበቃል። በዋዜማው ኢትዮጵያና ቻይና የሁለትዮሽ ውይይት እንዳደረጉ ብሎም ደግሞ ልማትና ብድርን የሚመለከቱ አበረታች መግባባቶች ላይ እንደደረሱ በቻይና የኢትዮጵያ አምባሳደር ተሾመተው ጋር ለቪኦኤ ማምሻውን ገልጸዋል። ቻይና ለኢትዮጵያ ብድር ማቅለያ ለማድረግ ፍላጎት እንዳላት፣ ወደ 400 ሚሊዮን የሚጠጋ የቻይና ገንዘብ ለተራዶ ለማቅረብ እንደተዘጋጀች፣ አንድ ታዋቂ የቻይና ሀላ ምንጭ ኩባንያ ደግሞ 1.8 ቢሊዮን ዶላር የሚጠጋ መዋለ ንዋይ ኢትዮጵያ ውስጥ ለማፍሰስ ስለመሰናዳቱ አምባሳደሩ አክለው ተናግረዋል። ሀብታሙ ስዩም በዚህ ጉዳይ ላይ ዝርዝር ዘገባ ይዟል።
በቻይና ኢትዮጵያ አምባሳደር ተሾመ ቱጋ እንደነገሩን በጉባኤው ዋዜማ ጠቅላይ ሚኒስትር አብይ አህመድ ከቻይናው ፕሬዚዳንት ሺን ጂንፒንግና ጠቅላይ ሚኒስትር ሊ ኪያንግ ጋር ውይይት አድርገዋል። ብድር ልማትና ተራድኦን የሚመለከቱ ጉዳዮች በውይይቱ ላይ ተነስተዋል።
አንደኛው ብድር ያው ሪስትራክቸር ተደርጓል፣ ማለትም ሞዳሊቲው ነው የቀየሩት። ከዚህ በፊት የኮመርሻል ብድር የነበረው ወደ ኮንሴሽናል ብድር ተቀይሯል። የእፎይታ ጊዜ ይኖረዋል፣ እንደዚሁም ደግሞ የሚከፈልበት ጊዜ የተራዘመ ይሆናል። ከዛ ውጪ የተደረጉ ስምምነቶች ለልማት ተራድኦ ወደ 300 ሚሊዮን የቻይና ገንዘብ የሚጠጋ በትብብር መልክ ሰጥቷል። 100 ሚሊዮን የቻይና ገንዘብ ደግሞ ለምግብ እርዳታ አበርክቷል። ከዛ ውጪ ሌሎች ስምምነቶች የቤልት ፎረምን በተመለከተ የቤልት ኤንድ ሮድ ፎረምን የተመለከተ እንደዚሁም ደግሞ የአፍሪካና የቻይና ትብብርን በተመለከተ በተመረጡ ቅድሚያዎች ላይ የሚደረገው ሜሞራንዶም ኦፍ አንደርስታንዲንግ ተፈርሟል።
በአሁኑ የሁለቱ ሀገራት ውይይት ውስጥ ትልቅ ቦታ ከሚሰጣቸው አንዱ ተደርጎ በአምባሳደር ተሾመቶ ጋር ከተነሱት ጉዳዮች መካከል
ግኝታችን ብለን የወሰነው ከቻይና ስቴት ግሪድ የሚባል ኤነርጂ ሴክተር የሚሰራው በኢትዮጵያ ኤነርጂ ላይ ኢንቨስት ለማድረግ የ1.8 ቢሊዮን ስምምነት ተፈራርመናል። ስለዚህ ይህማ ትልቅ ውጤት ነው ብለን ነው የወሰነው።
ኢትዮጵያ ከቻይና የወሰደችውን ብድር በተመለከተ የተደረሰ አዲስ ስምምነት አለ እንደው የጠየቅናቸው አምባሳደሩ ኢትዮጵያ ከ2018 የአውሮፓውያን አቆጣጠር በፊት ከቻይና የወሰደችውን ብድር ከወለድ ነጻ ለማድረግ በቻይና በኩል ፍላጎት መኖሩን አስገንዝበዋል።
እዳ ማቃለል በተመለከተ የእዳ ማቃለል ድርድር የቻይና ጠቅላይ ሚኒስትር እና የኢትዮጵያ ጠቅላይ ሚኒስትር በነበሩበት በተሳካ ሁኔታ እንዳልኩ ተገልጿል። የቻይናው ፕሬዚደንት ያነሱት ኢትዮጵያ ከ2018 በፊት እስከ 2018 ከወለድ ነጻ የሚባል ብድር አለ፣ ያንን በተመለከተ ከሚመለከታቸው ጋር ተነጋግሮ የሚወሰድ እርምጃ እንዳለ ያመላከቱበት ንግግር ነበር የነበረው። የሚዲያ አውታር በተለያየ መንገድ እየገለጸው እንደሆነ ነው የተገነዘብኩት።
ከዚህ በተጨማሪ በቻይና በቁጥጥር ስር ያሉ ኢትዮጵያውያንን በተመለከተ ንግግር መጀመሩን የጠቅላይ ሚኒስቴር ቢሮ ቃል አቀባይ የሆኑት አቶ ንጉሱ ጥላሁን ለሀገር ውስጥ የመንግስት መገናኛ ብዙሃን ከሰጡት ቃል ለመረዳት ችለናል።
በቅርቡ እስጥ በማዘዋወር ተጠርጥራ የተያዘች ኢንጂነር ናዝራዊትን በተመለከተ እንደዚሁ በጎንዮሽ አንስተዋል። እነዚህ ሁሉ ጉዳዮች በቻይና ሕግ መሰረት በአግባቡ እንዲታዩ እና እልባት እንዲሰጣቸው እነሱም በሀገሪቱ ሕግ መሰረት በተገቢ ሁኔታ እንደሚታዩ ውይይት ተደርጓል።
ነገ በሚጀምረውና ከመቶ በላይ የሀገር መሪዎችና ተወካዮች በሚሳተፉበት የቻይና መቀነስና ጎዳና ጉባኤ ወይም Belt and Road Initiative Forum ላይ ጠቅላይ ሚኒስትር አብይ ንግግር ያደርጋሉ ተብሎ ይጠበቃል። ከንግግራቸው ባሻገር ቱሪዝምን፣ የህዝብ ለህዝብ ግንኙነትና የጸረ ሙስና ትግሎችን በሚመለከቱ የጠረጴዛ ውይይቶች ላይ እንደሚሳተፉ ያገኘናቸው መረጃዎች ያሳያሉ። በዋነኝነት በመሰረተ ልማት ግንባታና በውጭ ንግድ ዘርፍ ላይ ያተኮረው የኢትዮጵያና የቻይና ትብብር ከቅርብ ዓመታት ወዲህ ያደገ መጥቷል። ይህ እድገት ለሁለቱ ሀገራት ያመጣው በረከት እየተጠቀሰ የመሞገሱን ያክል ባልተመጣጠነ የውጭ ንግድና መጠኑ በበዛ ብድር የታጀበ መሆኑን እያነሱ የሚተቹትም አልጠፉም። የጆንስ ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት ማዕከል ኢትዮጵያ ከቻይና እስካሁን ከ13 ቢሊዮን በላይ ዶላር መበደሯንና ከአንጎላ በመቀጠል ከአፍሪካ ትልቅ ተበዳሪ መሆኗን ያስገነዝባል።
በተያያዘም ከዚሁ ውይይት በኋላ ለሀገር ውስጥ መገናኛ ብዙሃን ስለ ብድር አከፋፈል ስምምነቱ ማብራሪያ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን ኢትዮጵያ ለጅቡቲ አዲስ አበባ ባቡር መንገድ ስራ ከቻይና የወሰደችውን ብድር አከፋፈል በተመለከተ የተደረሰበትን ስምምነት አጠር አድርገው አብራርተዋል።
በቻይናና በኢትዮጵያ መካከል በተለይም ሲአርሲሲ የጅቡቲ አዲስ አበባን ባቡር መንገድ ሰርቷል። ይህም በሰራበት ጊዜ ብድር ነበረ። ብድሩ መከፈል መጀመር የነበረበት በዚህ ዓመት ነው። ነገር ግን አሁን ባለው የኢኮኖሚ መቀዛቀዝ የቻይና መንግስት የዕዳ ማራዘሚያ ጊዜ ውል መዋዋልና ስምምነት ላይ መድረስ ችሏል። በዚህም በ10 ዓመት ይከፈል የነበረው ብድር ወደ 30 ዓመት እንዲራዘም ስምምነት ላይ ተደርሷል። ይሄም በሲአርሲሲ እና በኤግዚም ባንክ እንዲሁም በኢትዮጵያ ባቡር ኮርፖሬሽን አማካይነት የፊርማ ሰነድ ስርዓት ተፈራርሟል እና ይሄ ስምምነት የሁለቱን ሀገሮች ግንኙነት በማጠናከርም ከዛም ባሻገር ደግሞ አሁን በሀገራችን ያለውን የኢኮኖሚ መቀዛቀዝ ለማነቃቃትም የራሱ አስተዋጽኦ ያበረክታል ተብሎ ይታሰባል።
አቶ ንጉሱ ጥላሁን በዚህ ንግግራቸው ቀደም ሲል በጠቅላይ ሚኒስትሩ ጽህፈት ቤት የፌስቡክ ገጽ ላይ የተጠቀሰውን የብድሩ ወለድ ስረዛን በተመለከተ ምንም ያብራሩት ነገር ባይኖርም አያይዘው እንደተናገሩት ኢትዮጵያ በፖሊሲዎቿ ላይ ባስቀመጠችው መሰረት መደረግ የሚገባቸው ጥንቃቄዎች ሁሉ ተደርገው ቀጣዩ ትውልድ እዳ ከፋይ ሳይሆን ራሱን ችሎ የሚኖር እንዲሆን ለማድረግ በኩል የረዘመ ተራዶም ሆነ ብድር አገልግሎት በሚገኝበት ጊዜ ጥንቃቄ ሊደረግ እንደሚገባው ትምህርት ይወሰድበታል ብለዋል። በተጨማሪም ፕሮጀክቶቹ ተጠናቀው ለሀገር የሚያበረክቱት አስተዋጽኦ እንደተጠበቀ ሆኖ የትውልድ እዳ የማይሆኑበት መንገድ ደግሞ በጥንቃቄ እንደሚያዝ ጨምረው ተናግረዋል።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ ራዲዮ። የአማራ ተማሪዎች ማህበር በባህር ዳር ከተማ በባህር ዳር ዩኒቨርሲቲ ከሁሉም ግቢዎች በተውጣጡ ተማሪዎች ከሰሞኑ ተመስርቷል። በመስረታው የተገኙት የወልቃይት ጠገዴ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በማንነታችሁ ስትደራጁ በማስተዋል ይሁን ሲሉ መልእክት አስተላልፈዋል። ዝርዝር አለ።
ከባህር ዳር ዩኒቨርሲቲ ከተለያዩ ካምፓሶች የተውጣጡ ተማሪዎች የአማራ ተማሪዎች ማህበርን በባህር ዳር ሰሞኑን መስርተዋል። በመስረታው የተገኙት የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ ባደረጉት ንግግር አማራ ሲደራጅ ራሱን ከጥቃት ይከላከላል፣ መደራጀት ግን ማስተዋልን ይጠይቃል የሚል መልእክት ነው ያስተላለፉት።
መደራጀት የማንንም ፖለቲካ መጠቀም እንዳልሆነ ጥንቃቄ ማለት ፍጹም ምክንያታዊ የሆነ ፖለቲከኛ ካለ መደገፍ መብታችን፣ ለግል ጥቅሙ ብሎ የእናንተን አእምሮ ትኩስነትን አይቶ ውስጣችሁን እሳት የለኮሰ እናንተ ለሱ በፊፈዞ ፊፈዞ ፖለቲካ እንዳትቀበሉ እንዳትራሙ። ሁለተኛ አማራ 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 ስንል ማን ነው አማራ? አማራ አማራ ራሱ አማራ ነው፣ አገው አማራ ነው፣ ቅማንት አማራ ነው፣ ስናንሻውም አርጎባውም አማራ ነው፣ ኦሮሞ ከሚሴው አማራ ነው። በዚህ መሬት የሚኖር ወጣት ተማሪ በሙሉ አንድ አማራ ወጣን አንድ ስነ ልቦና አለን የሚል ጽኑ አቋም ይኖራችሁ ይገባል። አማራ ሆኖ ለሆዱ የሚገዛ እጅግ በጣም ብዙ ነው። ስለዚህ ለተማሪው ስትደራጁ ሲፊ ልቦና ሊኖራችሁ ይገባል። አማራ ስንደራጅ ሌላውን ለማጥፋት ሌላውን ለመጉዳት አይደለም፣ ራሳችንን ለመከላከል እንደሆነ እናንተ በደንብ አጥብቃችሁ መያዝ ይገባችኋል።
የአማራ ተማሪዎች ማህበር ዋና ሰብሳቢ ተማሪ ፈለቀ ምስጋናው እንደሚለው ደግሞ የአማራ ተማሪዎች ማህበር እስካሁን በሃያ ዩኒቨርሲቲዎች ተቋቁሟል። ጊዜው አጭር ቢሆንም በየጊዜው የሚከሰቱ ችግሮችን እያስተካከለ ነው ይላል።
አላማችን በጊዜውነት በተለያዩ ዩኒቨርሲቲዎች የሚደርሱበትን የአማራ ተማሪዎች ጥቃት መከላከል ነው። ለዚህም እርምጃዎች ወስደናል። ወደፊትም እንቀጥላለን። ጥቃት የሚደርሱ ከሆነ ዘለቂታዊ የሆነ ፍላጎታችን አማራ ክልል ውስጥ ምሁራኖች የሚፈለፈሉበት በእውቀት የሚመራበት ማህበረሰብ ለመፍጠር የራሳችን አስተዋጽኦ ለማበርከት ነው። ለሚከላቸው አካላት ትምህርት ቤት ጨምሮ በዚህ ዩኒቨርሲቲዎች ችግር አለ። ስለዚህ ተማሪዎቻችን እንዲጠበቁ የቻልነውን ጥረት እናደርጋለን። ተቋማዊ የሆነ መልስ የማይመልሰው ከሆነ ጥያቄያችንን የምናደርገው ይሄ ሰላማዊ የሆነ ትግል እናካሄዳለን። ለምሳሌ የመጀመሪያዎቹ አስዋ ዩኒቨርሲቲ ላይ ችግር ሲፈጠር ያደረግነው ጎንደር ላይ ሰላማዊ የሆነ የክላስ የመማር ማስተማር ሂደቱን ማንንም የማይነካ ግን ክላስ የማቆም ነገር። እዚህ በተጨማሪ ደግሞ ተማሪዎችን ለመከላከል በአንድ ኔትወርክ ፈጥረውልን ወይም ደግሞ መረብ ፈጥረው ተማሪዎቻችን ራሳቸውን እንዲጠብቁም እናደርጋለን። አሁን ከክልል ውጭ ነው ብዙ የአማራ ተማሪዎች ማህበር ቅርንጫፎች ጠንካራ የሆኑት እና ይሄ ምንድነው ራሳቸውን እንዲከላከሉ ለማድረግ ነው ባሉበት ከጥቃት ከመፈጸሙ በፊት ማለት ነው።
ተማሪ ቅድስት ዘውዱ የአማራ ተማሪዎች ማህበር በክልሉ በትምህርት ጥራት ላይ ለውጥ እንዲመጣ እየሰራም ነው ትላለች።
ክልላችን የትምህርት ጥራት የለም። በክልላችን ገጠሩ አካባቢ በዳስ ነው የሚሰራው። በዳስ ተምረው ምን ያህል እውቀት እንደሚሸምቱ እናውቃለን። ያን ዳስ ላይ እንዲቀየር አሁንም እያደረግን ነው እየሰራን ነው።
የአማራ ተማሪዎች ማህበር በባህር ዳር በምስረተው ሊቀመንበርና ምክትል ሊቀመንበር እንዲሁም ስራ አስፈጻሚ ኮሚቴዎችን መርጧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። አሁን ደግሞ ወደ ዓለም አቀፍ ዘገባ ነው የምናልፈው። ሩሲያ በ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እጇን አስገብታ እንደሆ የመረመሩት የሮበርት ሙለር ተቀናንሶ የቀረበ ሪፖርት ለሕዝብ ይፋ መሆኑን ተከትሎ ጥቂት ለፕሬዚዳንትነት የሚወዳደሩትን ጨምሮ አንዳንድ ዲሞክራቶች ዶናልድ ትራምፕን ከስልጣን ለማስወገድ ጥሪያቸውን አጠናቅረዋል። በአጠቃላይ ግን አንድ ፕሬዚዳንት ከስልጣን ለማንሳት ረጅም ጊዜ የሚወስደውን እና በፖለቲካም ከፋፋይ የሆነውን ሕጋዊ ሂደት ከመሞከር ጋር በተያያዘ ዲሞክራቶች ለሁለት የተከፈሉ ይመስላል። የአሜሪካ ድምጹ ጂም ማሎን ተከታዩን ዘገባ አጠናቅሯል። ሰለሞን ክፍሌ ይዞታል።
በፕሬዚደንት ዶናልድ ትራምፕ ላይ የቀረበውን ውንጀላ በመምራት የምረጡኝ ዘመቻቸውን በኒው ሃምፕሽር እና በማሳቹሴትስ እያካሄዱ ያሉት ዲሞክራቷ ሴናተር ኤሊዛቤት ዋረን ናቸው።
We cannot be an America that says it is okay for a president of the
በሀገራችን ላይ የባዕድ ጥቃት ስለመድረስ አለመድረሱ ወይም ስለራሱ ስለ ፕሬዝደንቱ የብልግና አድራጎት የተያዙ ምርመራዎችን ለማገድ የሞከረን ፕሬዝደንት በዝምታ ካለፍን አሜሪካዊ መሆን አንችልም።
የሳውዝ ቤንድ ኢንዲያናው ዲሞክራት ከንቲባ ፒት ባትጊግ በበኩላቸው
I think that Congress needs to make that decision. I think he may well deserve it, but my focus since I'm not part of Congress.
ያን ውሳኔ መስጠት ያለበት ኮንግረሱ ይመስለኛል። የስልጣን ዘመናቸውን ሳይጨርሱ መነሳት ለትራምፕ ተገቢ ይመስለኛል። የኔ ትኩረት ግን እኔ የምክር ቤቱ አባል ባለመሆኔ በመርጫው በደንብ አድርጌ ለማሸነፍ ነው።
የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ለአሁኑ ኢምፒችመንት ወይም ፕሬዝደንቱን በውንጀላ ከስልጣን ማንሳት የሚለውን ጥያቄ ይቃወማሉ። እርሳቸው የሚፈልጉትና ምርጫቸው ፕሬዝደንቱና አስተዳደራቸውን በተወካዮች ምክር ቤት የምስክሮችን ቃል በመቀበል ምርመራ እንዲካሄድ ነው። የአሶሲየትድ ፕሬስ ተንታኟ ጁሊ ፔስ እንዲህ ይላሉ።
She feels like in order to move forward on impeachment, you have to not only have
የፔሎሲ ስሜት አንድም መሪ ከስልጣን ለማንሳት በሚካሄደው ሂደት ወደፊት መግፋት የሚቻለው ፈጽሞ የማያጠራጥር ማስረጃ ሲኖር ብቻ ነው የሚል ነው። በዚህ ሂደት ውስጥ ደግሞ ዲሞክራቶችን ብቻ ሳይሆን ሪፑብሊካኖችንም ማካተት ይኖርብሃል ብለው ያምናሉ።
የካሊፎርኒያው ተወካይ አዳም ሺፍ የሚሉት ደግሞ በርካታ ዲሞክራቶች በዚህ ጉዳይ ላይ ስምምነት የላቸውም ነው።
Is that the best thing for the country to take up an impeachment proceeding because to do otherwise
ለሀገሪቱ የሚበጀው ጥሩ ነገር ፕሬዝዳንቱን ከስልጣን ለማንሳት የሚያስችለውን ሂደት መጀመር ነው። ምክንያቱም አለበለዚያ የተሳሳተ መልእክት ያስተላልፋል። ይህን አይነት ምግባር መፈጸም ይቻላል ብሎ እንዲያስብ ያደርጋል? ወይስ ሂደቱን አለማካሄድ ለሀገሪቱ ይጠቅማል ነው? ምናልባት ሴኔቱን የሚቆጣጠሩት ሪፐብሊካኖች ሂደቱን ስለማይደግፉ ውጤት አይኖረውም በሚል ስጋት ነው?
ራሳቸው ፕሬዝዳንቱን ለማንሳት የሚደረግ ጥረትን የሚደግፉ ዲሞክራቶች እንኳ ሳይቀሩ ሂደቱ ረጅምና ከፖለቲካም አንጻር አስጊ በመሆኑ ቁርጠኞች አይደሉም ይላሉ በጆርጅ ዋሽንግተን ዩኒቨርሲቲ ተንታኙ ማት ዳሌክ።
By the time impeachment proceedings were even to ramp up, you're talking about the end maybe of 2019 or early 2020.
ፕሬዝዳንቱን ከስልጣን ለማንሳት የሚካሄደው ሂደት እየተጋጋለ ሲሄድ ምናልባት የያዝነው 2019 ዓመተ ምህረት ያበቃል ወይም 2020 ይጀምራል። ያ በራሱ የሚፈጠረው ውስብስብ ችግር ይኖራል፣ ምክንያቱም ፕሬዝዳንቱን ለማንሳት የሚያስችል ሌላ መዳኔ ስላለ ነው። ያ መፍትሄ ምርጫ ይባላል።
ፕሬዝዳንት ዶናልድ ትራምፕ ግን በትዊተር መልእክታቸው ዲሞክራቶቹን ነቅፈዋል። ለጋዜጠኞች ሲናገሩም ኢምፒችመንት ወይም ከስልጣን መነሳት የሚለው ጉዳይ ቅንጣት ታህል እንደማያሳስባቸው አስረድተዋል።
ከአሜሪካ ድምፅ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው ያዳመጣችሁ ያላችሁት። አድማጮች አብራችሁን ስለሆናችሁ እናመሰግናለን። ተከታዩ ዘገባ ወደ መቀሌ ይወስደናል። በሕፃናት ማሳደጊያ ማዕከል አድጎ አጋዥ ለሌላቸው ሕፃናት ማሳደጊያ ማዕከል ስለከፈተ አንድ ወጣት ልናስተዋውቃችሁ ነው። አበበ ፋንታውን ይባላል። 76 ሕፃናትን የሚረዳ ሎላ የተባለ የሕፃናት ማሳደጊያ በመቀለ ከተማ አቋቁሟል። ሙልጌታ ጽባ ዝርዝሩን ይነግረናል።
በ1977 ዓ.ም ትግራይና ወሎ በከፍተኛ ድርቅ በተመቱበት ወቅት በራያ አላማጣ ሎላ በተባለው መንደር የተወለደው ገና ህፃን ነበር። አበበ ፋንታውን የሚቀመስ ምግብ በማጣት ሞት አፋፍ ላይ ነበር። ወላጆቹ እሱን ትተው በዚያን ጊዜ በመንግስት ተገደው ለስፍራ ፕሮግራም ወደ ወለጋ እንደተወሰዱንም ይናገራሉ። አበበን የመንከባከብ ኃላፊነት የወሰዱት ሴት አያቱ ነበሩ። እሳቸው ስለተቸገሩ አላማጣ ከተማ ወደሚገኝ የካቶሊክ ተራድኦ ወስደው እርዳታ ጠየቁ። በዚያን ጊዜ እርዳታ ሰጪዎቹ አበበ አይድንም ብለው ሊቀበሩ ወረፋ ከያዙ አስከሬኖች ተርታ አስቀመጡት።
አጋጣሚ ግን ሲያዩኝ ያው ወደ መሞት የተጠጋው ሰው ነበርኩና ሲሞተ ነው ብለው ሊቀብሩኝ ከሚቀበሩ ሰዎች ጋር ወረፋ ሲያስይዙ ቤተሰቦቼን የሚያውቁ ሰዎች ስለነበሩ አባካችን ሄደው ሊቀበር ነው ምናምን ሲሉ ለምን ብለው አስወጥተው ወሰዱ። ግን አልተቻለም። አሁን ምክንያቱም ይበላ ነገር የለም አያት ለነገረችኝ ማለት ነው። ስለዚህ መንግስት አስገባች። እግዚአብሔር ፈቅዶ ዳንኩኝ። ከዳንኩ በኋላ እንግዲህ ሌላም ብዙ ሰው እየተቸገረ ስላለኝ አላስወጥተው ሌላ ሰው አስገቡ ማለት ነውና
ከሰንታ መጣ
6 አካባቢ ሊሆን ይችላል ቢያስተዋል 3 ነው። ስለዚህ የበረንዳ ህይወት ጀመርኩ ማለት ነው። ከዛ በኋላ
የት
አላማታ በረንዳ ህይወት ጀመርኩ። ከዛም በኋላ እንግዲህ ጽንሳ እየኖርን እኛንም ወሰዱን ወደ አዲስ አበባ። በለም እንደሆነ ባላቅ መንግስት ወሰደን አዲስ አበባ ጀመረ ህይወት ጀመረን ማለት ነው። እዛ ትንሽ ጊዜ ከቆየን በኋላ እንደገና መልሰው ያው ትግርኛ ተናጋሪ እናም ስለነበርኝ ወደዚህ አመጡን። ወደ መቀሌ መጣሁ። በረንዳ ህይወት ጀመርኩ። ያው መጠለያ ነው ኦልሞስት ማንም የለንም። እዛ ጀመረን። አጋጣሚ ሆኖ የህፃናት ማሳደጊያ ድርጅት ውስጥ
ብዙ ችግሮች አልፎ በመቀለ ለስፋንስ የተባለ የምግባረ ሰናይ ድርጅት ውስጥ ለመመደብ በቃ። ይህ ድርጅት ስሙ ወደ ኤልሻዳይ ተቀይሮ ይላል አበበ። ትምርትም መከታተል ጀመረ።
ትምርት በጣም አስቸጋሪ ምክንያቱም በጣም ብዙ ያሳለፍኳቸው ለሁለት አመታት አካባቢ የሲጋራ ህይወት አለ፣ የጫት ህይወት አለ። በረንዳው ነው በቃ የተቆጣጣሪ የለም። ወደም በመሸግ ቦታ ታጥራለ ምና። አሁን እዛ ድርጅት ውስጥ ከገባን በኋላ በጣም ከተማር ምና ከየት ትግስት የሚባል የለም። በዚያ አጋጣሚ ትግስት ሰጥተው እና ሰው ያደረጉን ሰዎች ያሳደጉን ሰዎች በጣም ላመሰግናቸው እፈልጋለሁ። ትምህርት አስተምረው አጋጣሚ መቀሌ የተጀመረው ድርጅቱ ግን ውቅሮን ብራንች ስለነበረው ውቅሮ ለከውን ከውቅሮ ወደ መቀሌ መጣው። አምስተኛ ክፍል ሆኜ እስከ ዘጠነኛ ክፍል እዚህ ተማርኩኝ። ከዘጠኝ በኋላ ጥሩ ውጤት ስለነበረኝ በተለያዩ ምክንያት ተመሳሳይ የሆነ ድርጅት አዲስ አበባ ኦፊስ ውስጥ ስለነበረ እዛ ወሰድኩ። አዳሪ ትምህርት ቤት ገባሁ። እግዚአብሔር ፈቅዶ ብዙም ጥር ነበረ 6 ዩኒቨርሲቲ ተቀበዛ ተመርቄ አዲስ አበባ ስራ ጀመርኩ።
የዩኒቨርሲቲ ተማሪ ሆኖ ጎን ለጎን ሰዎች ያገዝ ነበር። ከዩኒቨርሲቲ ከተመረቀ በኋላ በአንድ HIV በደማቸው ያለ ህፃናት የሚረዳ ድርጅት ውስጥ ተቀጥሮ በአዲስ አበባ ስራ ጀመረ። በአዲስ አበባ የነበረውን ስራ ትቶ በ2001 ዓ.ም ሎላ የህፃናት ማሳደጊያ ተቋም በህጋዊ መንገድ በመቀለ ከተማ አቋቋመ። ለመጀመሪያ ጊዜ HIV በደሟ ላይ ያለ የስድስት ወር ህፃን ተቀብሎ መንከባከብ መጀመሩ ይናገራል።
በአንድ ልጅ ጀመርኩ። ያቺ ልጅ ደግሞ አጋጣሚ በጣም ትንሽ ልጅ ናት። ተነሷ መጣች እናቷ በወሊድ ነበር የሞተች ስለዚህ አልጋሬም ምግብ ለራስም ይበላው ነገር የለም ግን እግዚአብሔር አመቻቸ ስለዛ ተሰራ ታወቀቸው ፈንዶሽ ነበር እነሱ ትንሽ ትንሽ ነገር መላክ ጀመሩ ሎላ ቺልድረንስ ፈንድ ሚል ድርጅት አሜሪካ ሀገር ከፍተው አሜሪካውያን ናቸው ሱን ከፍተው ጀመሩ ባንድ ልጅ ጀመር ነው ስለዚህ ቦርድ አቋቋምኩ ታም ብዙ ምራይ ልጆች አቋቋም ከዛም በኋላ ባንድ ልጅ ጀመረ ከ10 አመት በኋላ መንግስት እንግዲህ ይሄን ስራ በማየት 5000 ካሬ ሰጠን አሁን ያለበት ቦታ ማለት ነው 5000 ካሬ በጣም ሰፊ ነውና የልጆች መኖሪያ ያለ እንደምታዩ ቢሮም አለን እዚህ ከዛ ሳስበው ከመጀመሪያ እስኪ ድርጅቱ ምን ህፃናት መንደር ብቻ ማራጭ ሊሆናቸው እስኪ ሌላ ምን ማሰብ አለብኝ ብያስ እኔ ድርጅቱስ ገብቼ ማደግ ባልቸነሩ የኔ አታገኘኝ ነበርና ኖርች ሊሆናል አላውቅም ግን እንደዚህ አይነት ሰው ላልሆን ይችላል ስለዚህ የህፃናት ማሳደጊያ መንደር መክፈት ግዴታ ነው አማራጭ ለሌላቸው ህፃናት አማራጭ መስጠት አስፈልጋል አሁን መታቻ አንድ ያለው ህፃናት አማራጭ ቢሰብ ይለላቸው ወድቆ የተገኙ ተቀብረው የተገኙ ህፃናት ናቸው አሁን ያያት ያሳየው ልጅም ጭምር ማለት ወድቃ ተቀብራን የተገኘችው ለሊት 9 ሰዓት ተወልዳ ተቀብራ ቀን 5 ሰዓት ተገኘች እንደኔ ሰርቫይቨር የሆነች ማለት ከሁማራ በቃ ጫርቆ ነው ማንንም ድርጅት አልቀበለውም ያደረች የኔን ታሪክም ያስታውሰኝ ማለት ይሞታል ተብሎ አሁን አቤል የሚባል ቀድም ያስተዋወቀ ሰው ደስ የሚል አሁን ሶስተኛ ክፍል ነው እና ለእንደነዚህ አይነት ልጆች ምን እናድርግ እንደዛ አይነት ልጆች ደግሞ children's home ከፈትንላቸው ማለት ነው ስለዚህ 21 ህጻናት አሉ
እኔ ከሞታፋፊ ወጣው ሰው ነኝ በመግባረ ሰናይ ፈቃደኞች እርዳታ እዚህ ደርሻለሁ እኔም በቻልኩት አቅም አጋዥ ለሌላቸው ህጻናት መንከባከብ አለብኝ ብዬ ወደዚህ ስራ ገብቻለሁ ይላል አበበ በአሁን ጊዜ ሎላ የህጻናት ማሳደጋ 21 አባትና እናት የሌላቸው ሙሉ ወጫቸውን ሸፍኖ ያሳደገ ይገኛል በተጨማሪም 10 ልጆች በቀን በማሳደጋው ይዋሉ ምሽት ወደ የቤታቸው የሚሄዱትን በመንከባከብ አቅም የሌላቸው እናቶች ይረዳል በየቤታቸው የኖሩ የሚታገዙ 40 ህጻናትም አሉ በጠቅላላ ሎላ 76 የተቸገሩ ህጻናት ይረዳል ለነዚህም ህጻናት ማሳደጊያ የውጭ ሀገር ዜጎች በሚሰጡት እርዳታ እንደሚፈጽም የተናገረው አበበ በቀጣይ ድርጅቱ ራሱን እንዲችል እንቅስቃሴ ተጀምሯል ብሏል በቅርቡ ጊዜም ትምህርት ቤት ለመገንባት የገቢ ማሰባሰቢያ ያካሄደ መሆኑን ተናግሯል
አላማችን እንግዲህ ምንድነው መቼም ሰው ያድጋል አይደል ከዛስ ትንሽ ነገር ተነሳ ያስቆጠርነው ድንም ቀላል አይደለም አሁን አላማችን ድርጅቱ ራሱ መቻል አለበት ከዚህ በኋላ የተሻሉ ስራዎች በትምህርት ላይ መስራት ፈልጋለሁ ላይብረሪ መክፈት ትምህርት ያደረሰባቸው ቦታዎች ላይ ትምህርት ድል መክፈት በዛ ነው ፈልገው ከዚህ በኋላ ህይወቴ በዛ መልኩ እንዲያልፍ ነው ፈልገው ስለዚህ አላማችን የመጀመሪያው ይሄን ድርጅት ራሱ ማስቻል ነው ሄድ ኦፊሳችን እዚህ ስለሆነ ስለዚህ ግቢ ላይ መንግስት በሰጠን ቦታ ላይ ትምህርት ቤት መስራት ፈልጋለሁ የሚገርም ነገር ይሄን ለማድረግ ደግሞ የተለያዩ የገቢ ማሰባሰቢያ መንገዶች እየተጠቀመ መቀሌ ቲኬት እየሸጠ ነው በየቦታው 10 ብር ነው ቲኬት ስለዚህ ያን ቲኬት እየሸጠን ትምህርት ቤት መስራት ከዛ ደዛ የሚረዱን ሰዎች ጋር ተመካከረን ፔጅ ከፍተን አሰባስበን ትምህርት ቤት መስራት ከዛ እዚህ አካባቢ የምታዩ ደግሞ በጣም ብዙ ሰው የዳቦ ፍላጎት አለ ዳቦ ማሽን ተክለን ዳቦ መሸጥ ለራሳችንም መጠቀም ሰባካሪ የሚባል አለ እዚህ አካባቢ መንግስት ለመኖሪያ እንደ አዲስ ከተማ እየተሰራ ያለ አካባቢ እዛ ደግሞ ወደ 50 ሺህ 60 ሺህ ሰው የሚኖርበት አካባቢ ነው ልጆቻችን ወደዚህ እንዲልኩ ሌላም ሌላም ነገር ሰርቪስ ዳቦ እንድንሰጥ እያመቻቸን ነውና ይሄን ያለ በቅርቡም ቴሌኮም ለማድረግ እናስባለን ስለዚህ እዚህ አካባቢ ክሊኒክ እንዲኖር ትምህርት ቤት እንዲኖር እና ሰዎች ሰርቪስ እንዲያገኙ ለማድረግ ነው እቅዳችን አላማችን
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ
ሙልጌታን ላደረሰን ዘገባ እናመሰግናለን አድማጮች እንግዲህ የዛሬው ጋቢና የጉዟችን በዚሁ ተጠናቋል
አስተያየቶች ቢኖሯችሁ በፌስቡክ @voamharik በትዊተርም እንዲሁ #gabinavn በመጠቀም አስተያየታችሁን አድርሱ
በሰላም በጤና ያገናኘን እናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን ፕሮግራማችንን በቴክኒክ ሲያቀናብርልን የነበረው ሞክቢል ያበሩ ነው
ጉዟችሁ የሰመረ ይሁን ይያለን እንሰናበታለን መልካም ምሽት በነገው ጉዞ እንገናኝ
ኩን